ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል። ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላልፍላችሁ ፕሮግራም ነው። አስተናጋጅ ሰለሞን ክፍሌ ሆናለሁ። ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅ ይታዬ እንስማ።
ጤና ይስጥልኝ እንደምናመሻችሁ። የጊኒ ቢሳው ፕሬዚደንት ሆዜ ማሪዮ ቫስ ከጠቅላይ ሚኒስትሩ ዶሚንጎ ሲሚዮስ ፔሬሬ ጋር በተፈጠረ ጸብ የተነሳ ካቢኔውን እንዳባረሩት ተሰማ። የጊኒ ቢሳው መንግስት ራዲዮና ቴሌቪዥን ትናንት ረቡዕ ማታ ባሰራጩት ዜና ነው ፕሬዚደንቱ የወሰዱትን እርምጃ ይፋ ያደረጉት። ፕሬዚደንቱ ባሰሙት ንግግር የካቢኔ አባላቱን መቀያየር ወይም መበወዙ ብቻ በቂ ስለማይሆን እርምጃውን ወስጃለሁ ማለታቸው ተጠቅሷል። የፕሬዝደንቱና የጠቅላይ ሚኒስትሩ ፔሬራ ግንኙነት የሻከረው በሀገሪቱ እንደ ኤሮፓውያን አቆጣጠር በ2012 ዓ.ም ከተካሄደው መፈንቅለ መንግስት በኋላ ባለፈው ሰኔ ወር ሲቪል አስተዳደር ከተመለሰ ወዲህ መሆኑ ተነግሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የድርጅቱን የማዕከላዊ አፍሪካ ሪፑብሊክ የሰላም አስከባሪ ተልእኮ የሚኑስካ ኃላፊውን አባረሯቸው። ዋና ጸሐፊው ይህን ያደረጉት በሀገሪቱ ዋና ከተማ ባንጊ የሚገኙት የሰላም አስከባሪ ተልእኮ አባላት ወሲባዊ ጥቃት ይፈጽማሉ፣ ከመጠን ያለፈ ኃይልም እየተጠቀሙ ነው የሚሉ በርካታ ክሶች መሰማታቸውን ተከትሎ ነው። የሰላም አስከባሪው ተልእኮ አዛዥ ሴኔጋላዊው ጀኔራል ባባካር ጋዬ ያቀረቡትን የስራ መልቀቂያ ተቀብያለሁ ብለዋል ዋና ጸሐፊው። ዋና ጸሐፊው ጀኔራሉን ከስራ እንዲለቁ የጠየቋቸው አምነስቲ ኢንተርናሽናል የሚኑስካ ወታደሮች አንዲት የ12 ዓመት ታዳጊ ልጅ በኃይል ደፍረዋል፣ ባንጊ ውስጥም አንድ ልጅና አባቱን ገለዋቸዋል ብሎ ዘገባ ካወጣ በኋላ ነው። ድንበር አልባ ሐኪሞች የተሰኘው ግብረሰናይ ድርጅትም ባለፈው ዓመት በሰላም አስከባሪ ወታደሮች ተደፍረው የተጎዱ በርካታ ልጆችን አክመናል ሲል አስታውቋል። በቻይና ሰሜን ምስራቃዊ የወደብ ከተማ ቲያንጂን ውስጥ በደረሰ የአደገኛ ኬሚካል መጋዘን ላይ በደረሰ ከባድ ፍንዳታ ቢያንስ 44 ሰዎች ሲሞቱ በመቶዎች የተቆጠሩ እንደቆሰሉ ተዘግቧል። ከአካባቢው በወጡ ፎቶዎችና ቪዲዮዎች ግዙፍ የእሳት ቃጠሎና ጢስ እየታየ ሲሆን በፍንዳታው ከስፍራው በብዙ ኪሎ ሜትሮች ርቀት ያሉ ቦታዎችን በማነቃነቁ ነዋሪዎች እንደተደናገጡ ታውቋል። የአደጋው ስፍራ መንደዱን ቀጥሏል። በአካባቢው ያሉ ህንጻዎችና መኪናዎችም ጋይተው ይታያሉ። የመንግስቱ የዜና አውታር ሺንዋ እንደዘገበው ብዙ መቶ የእሳት አደጋ ሰራተኞች እሳቱን ለማጥፋት መሞከራቸው አልቀረም። ሆኖም ባለው ውስብስብ ሁኔታ ምክንያት አልተሳካላቸውም ብሏል። በቃጠሎው ስፍራ የቀረ አደገኛ ኬሚካል አለመኖሩ እስከሚረጋገጥ የእሳት አደጋው ሰራተኞች ጥረታቸውን እንዲያቆሙም ሀሳብ ያቀረቡ እንደነበሩ ታውቋል። ፍንዳታው በምን የተነሳ እንደተከሰተ ለጊዜው አልታወቀም። የኬሚካል መጋዘኑ ሩዊ ሃይ ኢንተርናሽናል ሎጂስቲክስ የሚባል ኩባንያ ንብረት ነው ተብሏል። የኩባንያው ዋና ዋና ስራ አስኪያጆች በቁጥጥር ስር መዋላቸውን የክፍለ ሀገሩ ባለስልጣናት ተናግረዋል። በመጨረሻም ቻይና የገንዘቧን የዩዋንን ዋጋ ለሶስተኛ አከታታይ ቀን ዝቅ አድርጋለች። ከዚህ ወዲያ እንደማትቀንሰው ፍንጭ በመስጠቷ ግን ተደናግጠው የነበሩት የዓለም ገበያዎች ዛሬ ተረጋግተው ውለዋል። ዛሬ የቻይና ማዕከላዊ ባንክ የገንዘቡን ዕለታዊ ዋጋ ከትናንቱ በአንድ ነጥብ ገደማ ዝቅ አድርጎታል። የአንድ ዶላር ምንዛሬው 6.40 ዩዋን ሆኖ ነው የዋለው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የደቡብ ሱዳን ፕሬዚደንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር የሰላም ስምምነቱን ለማጠናቀቅ ነገ አዲስ አበባ እንደሚገቡ የኢጋድ ዋና አደራዳሪ አቶ ስዩም መስፍን አስታውቀዋል። ሁለቱ መሪዎች እንደሚገናኙ የተሰማው ግን ተደራዳሪዎቹ ወገኖች ወደ ስምምነት ስለመቃረባቸው ምንም ፍንጭ ባልታየበት ሁኔታ ነው። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
ለክ የዛሬ ሳምንት ሌላ ዙር ድርድር የጀመሩት የደቡብ ሱዳን ተፋላሚ ወገኖች አሁንም መነጋገራቸውን ቀጥለዋል። ድርድሩ እየተካሄደ ያለውም ኢጋድ ፕላስ የተሰኘው አደራዳሪ ቡድን ባዘጋጀው ረቂቅ የማቻቻል የስምምነት ሰነድ ላይ ነው። ከስምምነት ስለመቃረባቸው ግን የተረጋገጠ ነገር የለም። የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ እንደውም አሁንም ልዩነታችን ሰፊ ነው ሲሉ ወደፊት አለመራመዳቸውን ለቪኦኤ አስረድተዋል። ትናንት በሀገር ውስጥ የመገናኛ ብዙሃን የተጠቀሱት ዋነኛው የኢጋድ አደራዳሪ አምባሳደር ስዩም መስፍን ግን በተያዘው ቀነ ገደብ ማለትም የፊታችን ሰኞ ነሐሴ 10 ከስምምነት እንደሚደረስ ተናግረዋል።
በዚህ ሰነድ ላይ ድርድር ከጀመሩ እንግዲህ ሰንብተዋል። በሚቀጥሉት 4-5 ቀናት ይቋጩታል ተብሎ ይጠበቃል። ፕሬዚደንት ሳልቫኪርና ዶክተር ሪያክ ማቻር አዲስ አበባ ገብተው ከቡድኖቻቸው ጋር ተቀላቅለው ይህንን ለመቋጨት ይሞክራሉ።
አቶ ስዩም ይህንን የተናገሩት የኢትዮጵያ የኬንያና የኡጋንዳ መሪዎች በዚሁ የደቡብ ሱዳን ጉዳይ ላይ በኢንቴቤ ካደረጉት ስብሰባ በኋላ ነው። ስምምነቱ ይፈረማል ተብሎ በሚጠበቅበት የፊታችን ሰኞም የኢጋድ የመሪዎች ጉባኤ እንደሚካሄድ ዋነኛው አደራዳሪ ጠቁመዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና ተቀናቃኛቸው ዶክተር ሪያክ ማቻር ድርድሩን ለማጠቃለል በሚል ወደ አዲስ አበባ ሲመጡ የመጀመሪያቸው አይደለም። ለመጨረሻ ጊዜ የመጡበትና ባለፈው የካቲት የተካሄደው ድርድር ያለ ውጤት ነበር የተበተነው። በዚህኛው ዙር ግን የተለየ ሁኔታ እንደሚኖር በርካቶች ተስፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኢትዮጵያ በርካታ አካባቢዎች የዝናብ ስርጭቱ በእጅጉ ዘግይቶ በመጀመሩ በከብት እርባታ የሚተዳደሩ የአፋርና ኢሳ አካባቢዎች መጎዳታቸውን የማኅበረሰቦቹ ተወካዮች በማሳወቅ ላይ ናቸው። በድርቁ የተነሳ በአንዳንድ አካባቢዎች የሰዎች ሕይወት መጥፋቱን፣ በርካታ እንስሳት መሞታቸውን የአሜሪካ ድምፅ ራዲዮ ከአፋርና ኢሳ ማኅበረሰቦች መሪዎች ካገኘው መረጃ ለመረዳት ተችሏል። የፌዴራልና የክልል ባለሥልጣናት በአንዳንድ አካባቢዎች የአስቸኳይ ጊዜ እርዳታና የከብት መኖ ማቅረብ መጀመራቸውን ለመረዳት ችለናል። ስርጭቱ ግን አሁንም በስፋት በድርቁ የተጠቁ አካባቢዎችን ያዳረሰ አይደለም። በትላንትናው ዕለት ከአፋር ብሔር መሪዎች ጋር የተወያየው ሄኖክ ሰማግዜር ዛሬ ምሽት ከኢሳ ብሔር ባህላዊ መሪ ኡጋሳዊ ምክር ቤት አቶ አሶዌ አርጎቤን አነጋግሯል።
አካባቢ ለምሳሌ ከደወል ጀምሮ እስከ መደኔ ድረስ መሀል ያሉት ያው እስከ 600 ኪሎ ሜትር ነው ርቀቱ፣ ማነው ርዝመቱ። ስፋቱ ደግሞ እስከ 500 በላይ ነው። እዛ አካባቢ ነው የሰዎች ያሉት። እንደሚታወቀው ወይም እንደሰማ ያው እስከ 5 ወር ድረስ ዝናብ ዘግይቷል። ከብቶቹ አልቋል። ከብት የሚባል ነገር የለም። 5 ወር ስለቆየ ዝናቡ ነገ ይዘንባል፣ በመጪው ወር ይዘንባል፣ ቀጣይ ወር ይዘንባል እየተባለ ነበር ተስፋ እያደረጉት። ምንም እንትን ሳይዘንብ ቀርቷል። እስከዛ ድረስ ከብቶቹ አልቋል። ከብቶች ካለቁ በኋላ ራሳቸውን የሚያጠፉ ሰዎች አሉ። በድርቅ የሞቱ ሰዎች አሉ። ለምሳሌ በእንዱፎ አካባቢ እንትን ከሰላሳ ሰው እስከ 60 ሰው በላይ ሞቷል ይባላል። እርግጠኛ አይደለሁም ግን ከዛ ሽማግሌዎች ነው። እዚህ ለምሳሌ ጌዶ ጋስ የሚባለው አካባቢ አንድ ወጣት የመጨረሻ ከብቶቹን ካለቁ በኋላ ህፃኖቹን ሲጮሁበት ራሱን በገዛ እጁ ራሱን አጥፍቷል። ሌሎች 9 ሰዎች ራሳቸውን ሊያጠፉ ሲሉ እዛ የአፍደም እንትን እድሜ ስጣቸውና የአፍደም አስተዳደሮች መሳሪያቸውን ቀምተው አዳኑት። ለምሳሌ ትላንትና ከፌደራል መንግስት እስከ ዑንዱፎ ድረስ የእርሻ ሚኒስቴር ሄደው እያለቀሰን የተመለሰው ሁኔታዎቹና ሰዎቹን ታሳይ በጣም እያለቀሰን የተመለሰው። በዚህ በሌላም እንትን ክልል አምስት ራሱ ሰው ልኮ ዳጣት የሚባለው አካባቢ ሲደርሱ እያለቀሱ ነው እነሱም እየተመለሱ። ስለዚህ ሪፖርቱ ወደ ክልል አምስት አስተላልፏል ይባላል። እና ሁኔታዎቹ በጣም አዘግኝ ናቸው። በድርቅ ምክንያት ነው ሁሉ የመጣው። በስነ ቤቶት ምክንያት ነው የመጣው።
እንግዲህ በአካባቢው የሚኖሩ የኢሳና አፋር ብሔር አባላት በአጠቃላይ ምን አይነት እርዳታ ያስቸኳይ ጊዜ እርዳታ የሚያስፈልጋቸው ከሆነ ለምግብ እጥረት የተጋለጡ እንደዚሁም የሕክምና አገልግሎት የምግብ እርዳታ የመሳሰሉት እየቀረቡላቸው ነው? ከየት ነው እየቀረቡስ ያሉት?
ምንም እስከዛሬ ድረስ አሁን ለምሳሌ እንደምታውቀው ገረመይቱ፣ እንዱፎ፣ አቤቱ ዩኒቨርስቲ አካባቢዎች ወደ አፈር ነው የተከለሉት እና እሱም ያው ኢሳዎች ናት ያሉት እዛ ምንም እስካሁን ድረስ አፈሮች ያደርጉላቸው ነገር የለም። ይህን ነው ከፌደራል መንግስት የሚያገኙት አንዳንድ ነገሮች አሉ። ከፌደራል መንግስት ይህን ሁኔታ ካወቀ በኋላ እየጣላቸው እንትን ወደዛ እየሄደ
ምን አይነት እርዳታዎች ነው የፌዴራል መንግስቱ እየሰጠ ያለው? የኢሳ ብሔር አባላትም የሚኖሩበት በሽኔሌ ዞን በሶማሌ ክልል ውስጥ ስላለ የሶማሌ ክልል አስተዳደር የፌዴራል መንግስቱ የሚያደርጉት እርዳታስ ምን ይመስላል?
አሁን ለምሳሌ ክልል አምስት ወደ ሰው ልኮ ነበር እዛው አካባቢ ድርቅ ያለበት አካባቢ እዛው ሶሮ መጥተው ከዛ በኋላ ሪፖርቱን እንዲያቀርቡና እንትን የላኩ ሰዎች አሉ። አምጥተዋል፣ አይተዋል፣ መጥፎነቱን ከፍተኛ ድርቅ እንዳለ አይተዋል። ወደ ክልል አምስት ነው ሪፖርቱን ያቀረቡት። አሁን በጣም እዚህ ላይ በእግረ መንገዴ በጣም ማመስገን እንትን የሚፈልገው ምንድን ነው እዚህ የሽኔሌ ሶን ተወላጆች ነጋዴዎች አሉ። ነጋዴዎች ራሳቸው በገዛ እጃቸውን ሁኔታውን ካወቁ በኋላ ብር እየሰበሰቡ ራሽንም ምናምን እየገዙ ወደዛ እያቀበሉ ነው ያሉት። እነሱ ናቸው መጀመሪያ እርምጃ ወስደው እየደረሱት እዛ አካባቢ ያሉት። ለምሳሌ እዚህ ሽኔሌ አይሻ እዛ አስቡሊ አካባቢ ያሉትን ህዝቦች ምናምን እየጣሉለት ነው ያሉት። እነሱ በገዛ ፈቃዳቸው ነጋዴዎች ናቸው። አሁን ከክልል እንጠብቃለን፣ የክልሉ እርዳታ እንጠብቃለን፣ የፌደራሉ እርዳታ እንጠብቃለን። እስካሁን ይሄን አጥጋቢ ነው፣ ጥሩ ነው፣ ትልቅ እርምጃ ነው የሚባለውን ነገር የለም እስካሁን ድረስ። ነገር ግን ሁኔታውን አሁን አውቋል፣ እየጠበቅንን ያለው እና እነሱ የሚያመጡት ነገር እንጠብቃለን። አላህ እንግዲህ ዝናቡ ያው ቀጥሏል፣ ዝናቡ አላህ ይጣልልን።
ዝናቡ ግን ባለፈው ሳምንት በአንዳንድ አካባቢዎች መዝነብ መጀመሩን በአፋርም በኢሳ አካባቢዎች ነው የሚናገሩት የአይን ምስክሮችና፣ እንዴት ነው እሱ ሁኔታውን የሚያሻሽል ይመስላችኋል?
አሁን ለምሳሌ መደኔ አካባቢ ዘንቧል፣ እዛ እንትን ገዳሚቱ አካባቢ ዘንቧል፣ ወንዱፎም አሪቱም ዘንቧል። ነገር ግን አሁን እነኚህ እዛ ስነብ አሁን መጣሉ ያሉት ከብቶች አሉ አለ። እነሱ ደካማ ስለሆኑ እነሱ ያጠፋቸዋል እንጂ አሁን የሚጠቅመው ነገር የለም። ምናልባት ከአንድ ወር በኋላ የተቋቋሙት ከብቶች ምናምን ካሉ በዛው ሊቋቋሙ ይችላሉ ብዬ እንትን አስባለሁ። ዝናቡን አሁን የጀመረው እንግዲህ የራቤ ሰው ዝናብ ምግብ አይሆንለትም፣ ምግብም አያበቅልለትም። ምንድን ነው የሰው እርዳታ ያስፈልጋል። ከዛ በኋላ የእርዳታ እየተረዱ እንትን ያሉትን መቋቋም ይችላሉ ማለት ነው። በዚህ ከድርቅ የተነሳ እንትን አለ፣ በሽታ አለ፣ ተቅማጦች አሉ፣ ብዙ ሰዎች ሞተዋል። እና እንግዲህ አላህ ያውቃል። አላህ ይርዳቸው። መንግስታቸውም ግን አውቀዋል። ከአሁን በኋላ እንጠብቃለን፣ የሚሰጡን እርዳታ እንጠብቃለን። ይሄው ነው ሁኔታው።
አቶ አስዋር ጎቤ የኢሳ ብሔረሰብ ባህላዊ መሪ ኡጓሳዊ ምክር ቤቱን ወክለው ለሰጡኝ ማብራሪያ አመሰግናለሁ።
በጣም አመሰግናለሁ። ታንክ ዩ ቨሪ ማች።
ወደ ቀጣዩ ርዕስ እናልፋለን። በቦረና ምዕራብ ሸዋ ዞን በኖኖ አሎ ቀበሌ በሚኖሩ ዜጎች ላይ በአካባቢው የመንግሥት ባለሥልጣናትና ጥቂት ተባባሪዎቻቸው ብሔር ተኮር ጥቃት ደርሶባቸዋል ሲል ሰመጉ የተሰኘው የሰብአዊ መብቶች ተሟጋች ድርጅት ገልጿል። ጥቃቱ ብሔር ተኮር ይሁን እንጂ የብሔር ግጭት አይደለም ሲሉ የሰመጉ ጽሕፈት ቤት ዳይሬክተር ተናግረዋል። ጥቃቱ የተፈጸመባቸው ዜጎች ከወከሏቸው መካከል በዛሬው ዕለት በአካባቢው ፖሊስ በቁጥጥር ስር የዋሉ መኖራቸውም ታውቋል። መለስካቸውማ ተከታዩ ልኳል።
ከትናንት በስቲያ በኢንተርኔት የተሰራጨው 136ኛው የሰመጉ የቀድሞው ኢሰመጉ ልዩ መግለጫ እንደሚለው በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ ሸዋ ዞን ኖኖ አሎ በተባለ ቀበሌ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ህገ መንግስት አንቀጽ 32 እዝባር አንድን የጣሰ ወንጀል ተፈጽሟል። ማንኛውም ኢትዮጵያዊ በመረጠው የሀገሪቱ አካባቢ የመዘዋወርና የመኖሪያ ቦታ የመመስረት ነጻነት አለው የሚለውን ድንጋጌ በሚጥስ መልኩ በአካባቢው የሚገኙ ባለሥልጣናትና የጸጥታ ኃላፊዎች በአካባቢው ከሚገኙ አርሶ አደሮች መካከል የተወሰኑትን እናንተ የዚህ አካባቢ ተወላጅ ሳትሆኑ ሀብት እያፈራችሁ፣ የአካባቢው ተወላጆች ግን ከእናንተ ያነሰ ገቢ ነው ያላቸው፣ ይህንን ገቢ ያገኛችሁት በእኛ መሬት ነው። ስለዚህ የክልሉ ተወላጆች ባለመሆናችሁ ክልሉን ለቃችሁ ውጡ በማለት የተለያዩ ጥቃት እንደፈጸሙባቸው ይዘረዝራል። በተለይም መጋቢት 27 2007 ዓ.ም ተፈጽሟል በተባለ ግድያ ምክንያት ተጠርጣሪው በሕግ ቁጥጥር ስር እያለና ገና ውሳኔ ሳያገኝ የኖኖ ወረዳ ፖሊስ አዛዥ ኢንስፔክተር ኃይሉ ድሪባ፣ የኖኖ አሎ ቀበሌ ሊቀመንበር አቶ ጎሳዬ ገችና መቶ አለቃ ገነነ በየን የተባሉ የፖሊስ አባላት የቀበሌ አመራሮችንና የፖሊስ አባላትን በማስተባበር የአካባቢው ሕዝብ በአካባቢው በሚኖሩ የአማራ ብሔረሰብ ተወላጆች ላይ እንዲነሳ በማነሳሳት ሚያዝያ 9 ቀን 2007 ዓ.ም 85 አርሶ አደር አባወራዎችን ለእስራት እንደዳረጓቸው መግለጫው ያወሳል። በነጋታው ከጠዋቱ በሶስት ሰዓት አካባቢ ዘር በመምረጥ የአማራ ብሔረሰብ ተወላጆች መኖሪያ ቤትና ንብረት ነው ያሉትን እየመረጡ በእሳት እንዳቃጠሉ መግለጫው ይናገራል። በዚህ ድርጊትም የአንድ ሰው ሕይወት ማለፉን፣ 10 ሰዎች ቀላልና ከባድ የአካል ጉዳት እንደደረሰባቸው፣ 99 የሳር ክዳን ያላቸው፣ 25 የቆርቆሮ ክዳን ያላቸው ቤቶች ከያዙት ንብረትና ቁሳቁስ ጋር መቃጠላቸውን በሰንጠረዥ ይዘረዝራል። በመግለጫው እንደተጠቆመው ምንም አይነት የብሔር ብሔረሰብ ግጭት የለም ሲባል ይህ ሁሉ ጉዳት የደረሰው እንዴት እንደሆነ እንዲያስረዱኝ የሰመጉን ጽህፈት ቤት ዳይሬክተር አቶ ብጻተ ተረፈን ጠይቄያቸዋለሁ።
ከመነሻው ያለውንም ነገር ከአደጋው በኋላም ያለውን ነገር በመመልከት መግለጽ ይቻላል። ከመነሻውም ቢሆን ተጠቂዎቹ የሰጡንን የምስክርነት ማስረጃዎች ስንመለከት ተጠቂዎቹ ራሳቸው የሚሉት አብረን የኖርናቸው የኦሮሞ ብሔረሰብ ወገኖቻችን አይደሉም፣ በጥላቻም ሆነ በሌላ መልክ ይህንን ድርጊት የፈጸሙብን አብረው እነሱ ያዝኑ ነበር የሚፈጸምብን ነገር። እንግዲህ ስለሚበዛው ክፍል ነው የምንነጋገረው። የተወሰኑ የአካባቢው ባለስልጣናት ያስተባበሯቸው ጥቂት የኦሮሞ ብሔረሰብ አባላት ጥፋቱ ላይ አልነበሩም ማለት አይቻልም። ነገር ግን ተጠቂዎቹ በአጽንኦት እንደገለጹት አካባቢው የኦሮሞ ብሔረሰብ ወገኖቻችን ይህንን ጥቃት አላደረሱብንም ብለዋል።
አቶ ብጻተ ተበዳዮች ናቸው የተባሉትን ዜጎች ወኪሎች ዋቢ በማድረግ እንደሚናገሩት የአካባቢው የኦሮሞ ሕዝብ ጉዳት ሊደረሰባቸው ዜጎች ከ200,000 ብር ያላነሰ ገንዘብ በራስ አነሳሽነት ከማዋጣቱ ሌላ ከፍ ያለ የእህል እርዳታም እንዳደረገ ይናገራሉ።
በትንሹ 30 ኩንታል ከአንድ ቀበሌ፣ ከ32 ቀበሌ እያንዳንዱ ቀበሌ በትንሹ 30 ኩንታል፣ በትልቁ ሲገመት 50 ኩንታል፣ ከ30 እስከ 50 ኩንታል ከእያንዳንዱ ቀበሌ ሲባዛ 32 ማለት ነው፣ ህዝቡ አዋቶልናል ሁሉ ብለዋል። ስለዚህ ሲጀመርም እነሱ አላጠቁንም የሚለው ምስክርነት ከነሱ አለ። በኋላም ደግሞ በደረሰብን አደጋ በማዘን በመቆርቆር በራስ ተነሳሽነት ይህንን አድርገዋል ብለናል። ስለዚህ በአማራና በኦሮሞ ብሔረሰብ መካከል የተነሳ ግጭት ነው ለማለት ያሉት ማስረጃዎች በፍጹም አይፈቅዱም።
የአካባቢው የመንግስት ባለስልጣናትን ጠይቃችሁ ምን አሏችሁ?
የኖኖን ወረዳ አስተዳዳሪ በጉዳዩ ላይ ከአንድ ጊዜም ሁለት ጊዜ ዛሬ ጠዋት አሁን ይህንን ቃለ መጠይቅ ውይይት በምናደርግበት ዕለት ዛሬ ከጠዋቱ 3:30 ላይ ቀደም ብሎ ምርመራውን ባደረግን ጊዜ ያው ሚዛን መጠበቅ ስላለብን በመንግስት በኩል ያለውንም ሁኔታ መረዳት ስለነበረብን ደውለን በመግለጫችንም ላይ እንዳስቀመጥ ነው የወረዳ አስተዳዳሪው የተባለው ጥፋት ውድመት መፈጸሙን አምነው ማለትም የ85ቱ አባወራዎች ቤቶች መቃጠላቸውን አምነው በአካባቢው የመንግስት አስተዳደር በኩል አንዳንድ የመልሶ ማቋቋም ጥረቶች እየተደረጉ እንደሆነ ነግረውናል። በወቅቱ ማለትም አንድ 24 የሚደርሱ ቤቶች በመገንባት ላይ እንደነበሩ ነግረውናል። ከ24 ውስጥ 16 የሚሆኑት ባያልቁም ቤቶች ቆመው የሰመጉ ባለሙያዎች በቦታ በአይናቸው አይተዋል። በእርግጥ ለማቋቋም ጥረት እናደርጋለን ከማለታቸውም በላይ ተፈናቀሉት ሰዎች ወደ ቀድሞ መኖሪያቸው ተመልሰው በተረጋጋ ሁኔታ ኑሯቸውን እንዲመሩ ለማድረግም ኮሚቴ አቋቁመን እየተንቀሳቀስን ነው ብለውናል። ይህም የ200,000 ብር ያልነው ህዝቡ ያዋጣው የእህሉንም ጭምር ይህንንም ለማከፋፈል እየሞከሩ እንደሆነ ነግረውናል። ይሄ እንግዲህ በእነሱ በኩል ያገኘነው መረጃ ነበር። ነገር ግን በወቅቱ አሁንም በተጓዳኝ በግራ ቀኝ ማጣራት ስለነበረብን የህዝቡም ተወካዮች ጋር ያገኘነውም ሌሎችንም ተጠቂዎች ባነጋገር ነው መሰረት ግን 200 ሺህ ብሩ ላይ ምንም ለተጠቂዎቹ የደረሳቸው ምንም የገንዘብ እርዳታ እንደሌለ እህልም 50 ኩንታል 30 ኩንታል ከያንዳንዱ ተውጣጣ የተባለው ከዛ ላይ ምንም የደረሳቸው ነገር እንደሌለ ችግሩን በመናጣራበት ብቻ ሳይሆን በዛሬው ለት ዛሬ አሁን ቃለ መጠይቅ በመናደርግበትም ሰዓት ችግሩን ተጠቂዎች ተወካዮች አግኝተን አነጋግረናል በዛሬው ቀን የደረሳችሁ እንደው ቢዘገይም መግለጫው ለን አነጋግረን እስከዚች ሰዓት ድረስ ምንም የደረሳቸው ነገር እንደሌለ አረጋግጠውልናል
ይሄ መዋጮው ከህዝቡ በራሱ ተነሳሽነት ሲደረግላቸው ህዝቡ የሰጠው ለነሱ አልነበረም ማለት ነው
ለነሱ በቀጥታ አልነበረም የሰጠው ገንዘቡም ሆነ እህሉ ያው ያካባቢው መንግስት መዋቅር ስላለ በቀበሌም አለ በአስተዳደር መዋቅሮች በዛ መስመር ነው የተሰበሰበው ነገር ግን ተጠቂዎቹ ጋር አልደረሰም
አቶ ብጻተ ለቪኦኤ እንደገለጹት ተጎጂ ዜጎች በውርና ማስረጃ የወከሏቸው 8 ሰዎች በአካባቢው ባለስልጣናት ከፍተኛ ማስፈራራትና ተጽዕኖ እየደረሰባቸው ይገኛሉ ብለዋል ዛሬ ከዚህም አልፎ ጥቂቶቹ ታስረዋል ይላሉ
ከ8ቱ ኮሚቴዎች መካከል 3ቱ ከያሉበት ተይዘው አቶ አውራሪስ መኮንን አቶ አለሙ አስፋው እና አቶ ምህረት አሰፋ የሚባሉት አስተባባሪዎች በአሁኑ ሰዓት በቁጥጥር ስር መዋላቸውን በዛሬው ቀን 12 ሰዓት ላይ በዛው በኖኖ አሎ ቀበሌ ፖሊስ ጣቢያ ታስረው እንደሚገኙ ሌሎች የኮሚቴ አባሎቻቸው በአንድ በሁለቱም ላይ በአቶ ኡራሪስና አቶ አለሙም ላይ ድብደባም መፈጸሙን ሁሉ ጓደኞቻቸው ነግረውናል እነሱም በከፍተኛ ራሳቸው ስጋት ውስጥ መሆናቸውን ነግረውናል
ሰመጉ ይህንን ልዩ መግለጫውን ለሚመለከታቸው የፌዴራልና የክልል የመንግስት መስሪያ ቤቶች እንደላከና በጎ ምላሽ እንደሚጠብቅም አቶ ብጻተ ተረፈ ያላቸውን ተስፋ ገልጸዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
የዛሬ አመት ገደማ በማዕከላዊቷ የዩናይትድ ስቴትስ ግዛት ሚዙሪ አንድ ጥቁር አሜሪካዊ ታዳጊ ወጣት በነጭ ፖሊስ እጅ በጥይት ተገደለ። እለቱ ታስቦ ሲውል የዛሬ 50 ዓመት ደግሞ በምዕራባዊቷ የካሊፎርኒያ ግዛት ሎስ አንጀለስ ከተማ በድህነት የሚኖሩ አፍሪካ አሜሪካውያን ሰፈር ውስጥ በነጭ ፖሊሶችና ጥቁሮች ነዋሪዎች መካከል ግጭት ተከስቶ ነበር። የአሜሪካ ድምጿ ላቲካ ሆ በ1950ዎቹ ማብቂያ የተቀሰቀሰውን ግጭት በግልጽ የሚያስታውሱ ምስክሮችን አነጋግራ ያጠናቀረችውን ዘገባ ሄኖክ ሰማግዜር ለአሜሪካና ህዝቧ ዝግጅት አጠናቅሯል።
ማሳይ ሚኒስተርስ የዛሬ 50 ዓመት ገና የ15 ዓመት ታዳጊ ወጣት ነበር።
That was a heart of Watts right there at the park and along 103rd Street. You see the helicopter.
Watts እምብርት ላይ ከመናፈሻው አጠገብ እንዲህ ወደ 103ኛው ጎዳና ስትዘልቅ ያው እዚያ ላይ የሆነውን አስታውሳለሁ። ሄሊኮፕተሮች ዙሪያውን እየተንደቀደቁ ይቃኛሉ። ዙሪያውን እሳቱ ተጋግሟል። ጢሱ አካባቢውን ክፉኛ አፍኖት አካባቢው ሰላም ርቆት ይታያል። የሰፈሩ ሰዎች እሳቱ ሲምቦገቦግ ጩኸቱ ሁካታው ሩጫው ጉድኮ ነው ቆውጢ ሆኖ ነበር።
ነሐሴ 5 ቀን 1957 ዓ ም በዋት ሰፈር ፖሊሶች አንድ ተሽከርካሪን ያስቆማሉ። ከዚያ ሰው ተሰብስቦ ግብግብ ይነሳል። በዚህ በድህነት የሚኖሩ አፍሪካ አሜሪካውያን ሰፈር ቁጣውን የቀሰቀሰው በፖሊስ እንዲቆም የተደረገው ጥቁር አሜሪካዊና እናቱ ክፉኛ ሲዋከቡ ነዋሪዎቹ በመመልከታቸው ነው። ከዛ ለስድስት ቀናት የዘለቀ ሁከት ተፈጠረ። በመቶዎች የሚቆጠሩ ህንጻዎች ተቃጠሉ። የ34 ሰዎችም ሕይወት አለፈ። ከሺዎች በላይ የተገመቱም ቆሰሉ። በወቅቱ የነበረውን ሁከት አንድ የአካባቢው ኮሌጅ ቀርጾ ዛሬ በቤተ መዘክር ለትዕይንት ያቀርባል። ግሬጎሪ ዊሊያምስ የካሊፎርኒያ ስቴት ዩኒቨርሲቲ ያሰባሰበው መዘክር ሐላፊ ናቸው።
This is a photograph of Marquette Frye and Ronald Frye. Marquette was the
የምንመለከተው የማርኬ ፍራይና የሮናልድ ፍራይ ፎቶዎችን ነው። ማርኪ ከመኪናው በፖሊስ እንዲወርድ የተደረገውና በኋላ ሁከቱ የተቀሰቀሰው ከዚሁ ጋር ተያይዞ ነው።
በዚሁ ሰፈር በ1984 ዓ.ም አንድ ሮድኒ ኪንግ የተባለ ጥቁር የታክሲ ሹፌር በፖሊስ በጭካኔ ሲደበደብ የሚያሳይ ቪዲዮ ከተሰራጨ በኋላ እንደገና ቁጣው ከአስርት ዓመታት በኋላ ገነፈለ።
The reason that LA hasn't exploded again is because we're aware of
በወቅቱ ሎስ አንጀለስ ውስጥ ብጥብጥ አልነበረም፣ ምክንያቱም ያለፈውን ታሪክ ስለሚያስታውሱ የፖሊሱ ኃይልም ሁኔታውን በአግባቡ አውቆ ነበር።
የዋድ ሰፈር ነዋሪዎችም ይህንኑ ሐቅ ያረጋግጣሉ። ከሁከት የሚገኝ ፋይዳ እንደሌለም ይረዳሉ። ሻኒስ ጆሴፍ የ23 ዓመት የዋድስ ነዋሪ።
People in Watts understand that having another riot
የዋድስ ነዋሪዎች አመጸኛ መባል አይፈልጉም ነው የምትለው። እንዲህ ያለ ስም እንደማይጠቅማቸው ስለሚያውቁ መገለሉና እነሱ እኮ ከመባል በስተቀር የሚያመጣው ፋይዳ እንደሌለ በማወቃቸው ሁከትን ፈጽሞ አይፈልጉም ትላለች ሻኒስ ጆሴፍ። ከ50 ዓመት በፊት በዋትስ የተፈጠረው ሁከት የዛሬ ዓመት ደግሞ በፈርግሰን ሙዙሪ ተደግሟል። አንድ ወጣት ጥቁር ወንድ ልጅ ማይክል ብራውን ይባላል በፖሊስ እጅ የተገደለበትን ወንጀል አለባብሶ ያለ ቅጣት ለማለፍ ውሳኔ መተላለፉን በመቃወም የህዝቡ ቁጣ ገንፍሎ ወደ አመጽና ጥፋት አምርቷል። ዛሬ የከተማዋ ነዋሪዎች ከጥፋት የሚገኝ አንዳችም ጥቅም እንደሌለ በአግባቡ ይረዳሉ። ለዚህም ነው ማህበረሰባቸው ሰላም ወዳድ መሆኑን ደጋግመው የሚገልጹት። ጃክሊን ደልመር
I volunteer because I want people to know about Ferguson.
የበጎ ፍቃድ አገልጋይ ነኝ፣ ምክንያቱም የፈርግሰን ከተማ ነዋሪዎች ሰላም ወዳድ፣ ደግና ሩህሩህ ማህበረሰብ መሆናቸውን ለሌሎች ለማሳወቅ ፈልጋለሁ። በሌሎች እንደታሰበው ወይንም እንደሚገለጸው አይደለንም።
በዩናይትድ ስቴትስ በፖሊስ ባልደረቦችና አነስተኛ ገቢ ባላቸው ማህበረሰቦች መካከል ከዘር አድሎና የግፍ አያያዝ እንደዚሁም ደግሞ በማህበረሰቡ ውስጥ ሰላምና መረጋጋትን በማስጠበቅ በሚሰሩ ስራዎች የሚያወዛግቡ የቆዩና አንዳንድ ጊዜ ደግሞ ወደ ሁከት የሚያመሩባቸው አጋጣሚዎች በርካታ ቢሆኑም የመብት ተሟጋቾች ደግሞ የተረጋጋና የማያቋርጥ የሲቪል ትግል ዛሬም ወሳኝ መሆኑን ያሰምሩበታል።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
This program has come to you from the Voice of America, Washington.